ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ጥቅምት 13 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ ጥቅምት 13 ቀን 1055 ቀናት አለፋቸው።
በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከመቼ?
በቅድሚያ የሳምንቱን ዋና ዋና ዜናዎች፣ በማስከተልም በሳምንቱ ውስጥ ተጠናቅረው የነበሩ የፍኖተ ዴሞክራሲ ሀተታዎችን በድጋሚ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠቃልላል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን፣ እንተቻለን።
የኢትዮጵያ ፖለቲካን የሚያተራምሱት ሊሂቃን የሚል ስያሜ የተሰጣቸው መሆኑ ሊገለጥ እንደሚገባው ተነገረ። በዚህ ወቅት በኢትዮጵያ የፖለቲካ ዝቃጭ በሆነው የጠባብ ቡድኖች የጎሳ ፖለቲካ የንጹሃን ደም እንደ ጎርፍ እየፈሰሰ ያለበት መሰረታዊ አንቀሳቃሾቹና አድራጊዎቹ ጥቂት ሊሂቃን መሆናቸው ሊነገር ይገባዋል ተባለ። የቋንቋ አዋቂዎች በሊቅና በሊሂቅ መሃል ትልቅ ገደል የትርጉም ልዩነት መኖሩን ያስረዳሉ። ሊሂቃን በመቀመጫቸው የሚያስቡ የህዝብና የአገር ፍቅር የሌላቸው በተረት ተረት የንጹሃንን ደም የሚያፈሱና የሚያስፈስሱ ካፍንጫቸው አርቀው የማያስቡ ሁሌም ጭንቅላታቸውን ለሴራና ላሻጥር የሚጠቀሙ ሁሌም ገነው የሚወጡበት መላና መንገድ ለመተብተብ ለተቀን የሚዶሉት መሆናቸው ሊታወቅ የሚገባው መሆኑ እየተነገረ ነው። በተቃራኒው ሊቃውንት ወይም በተለመደው አጠራር ምሁራን ሀቅን የሚያገለግሉ የእውቀት ባለጸጎች ለህዝብና ለሀገር ልባዊ ፍቅር ያላቸው ህይወታቸውን ለሀገርና ለህዝብ አሳልፈው የሚሰጡ ሁሌም ለማወቅ ሁሌም ለመረዳት የተዘጋጁ የዘረኝነትን የጠባብ አስተሳሰብንና ድርጊትን በቃልም በድርጊትም የሚያወግዙ መሆናቸውን የኢሃፓ ምሁራንን እንደዋቢ ማንሳት ጠቀሜታው የገዘፈ መሆኑ በደማቁ ተሰምሮ ሊመሰከር የግድ የሚል ነው የብዙዎች ሐሳብ መሆኑ ታውቋል። በኢትዮጵያ ከተከሰቱት ፖለቲካን እንደ ንግድ ተጠቅመው የሐሰት ድርጊቶችን እየደረቱ በሚሊዮን ለሚቆጠሩ ህይወት መቀጠፍ ምክንያት ከሆኑት ሻዕቢያ ወያኔና በአሁን ወቅት ደግሞ ብልጽግና ተብየው የብልግና ቡድን ከመጀመሪያው ተርታ የሚሰለፉ መሆናቸውን በርካቶች ሲያስረዱ ይደመጣል። ሊሂቃን በአጋጣሚ አገርን ለመግዛት ከበቁ የስልጣናቸውን ዕድሜ ለማራዘም በሐሰት ትርክት ንጹሃንን ይገድላሉ፣ ያፈናቅላሉ፣ በግብረ ስየል ያሰቃያሉ፣ መንጋ ድጋፍ ለመሸመት በዙሪያቸው አድርባዮችን ይሰበስባሉ። እንደ ጭፍጨፋው ሁሉ የመንጋ ስብሰባዎችን፣ ግብዣዎችን፣ ሽልማቶችን፣ ሰልፎችን ያከታትላሉ። ውስጣቸው ግን በፈላጭ ቆራጭነት ለመክረብ ካላቸው የሥልጣን ጥም የተነሳ ሕዝብን እየጨፈጨፉ በእርስ በርስ ግጭት በመሸፈን የፈሰሰውን የንጹሃን ደም በማዳፈን ሰላም አስከባሪነታቸው ገኖ እንዲለፈፍ ያደርጋሉ። አቀኛ የፖለቲካ አዋቂዎች የሚስማሙበት መሆኑም ታውቋል። የወያኔ መስራቾች እነ አረጋዊ በርሄ፣ ስብሃት ነጋ፣ አባይ ጸሐዬ ወዘተ ጥራዝ ነጠቆች፣ ቀፎ ጭንቅላቶች አማራን የትግራይ ገዢ አድርገውና በጠላትነት ፈርጀው ጫካ ከገቡበት አንስቶ እስከ አሁኑ ምዕራፍ የንጹሃን ደም በሐሰት ትርክት እየፈሰሰ መሆኑና ዓለም ያወቀው ሐቅ መሆኑ ሊስተጋባ ይገባዋል የሚል አስተያየት አለ። ወያኔም ሆነ ብልጽግና ሁለቱም ጸረ ኢትዮጵያ፣ ጸረ አንድነት፣ ጸረ አማራ፣ ጸረ ታሪክ፣ ጸረ ትምህርት፣ ጸረ እድገት ናቸውና ጦርነት እየቆሰቆሱ ይሞቁታል እንጂ ጦርነትን አያጠፉትም። ጦርነቱ ከቆመ በህዝባዊ አመጽ መፈንገላቸው አይቀርም የሚለው የህዝባዊ አመጽን ከእስከ የሚያውቁ ያስረዳሉ። ነገ ሰኞ በደቡብ አፍሪካ ይጀመራል ተብሎ የሚጠበቀው ዘረኛ ሊቃን ድርድር ሳይጀመር የተጠናቀቀ መሆኑንም ብዙዎች ያስረዳሉ። የሁለቱም ጽንፈኛ ቡድኖች ፈላጭ ቆራጭ መሪዎች የንጹሃን ደም በማፍሰስና በማፋሰስ ለህዝባዊ ፍርድ የመቅረቢያቸው ጊዜ የሚቀርበው እንደ ቀድሞ በጋራ ለመግዛት ሲስማሙ መሆኑን ህዝባዊ ትግልን አበጥረውና አንጠርጥረው የተረዱ ያስረዳሉ። በዚህ በደቡብ አፍሪካው ስብሰባ በኦነግና በብልጽግና በጋራ የተደራጀው ሸኔ የሚል የሽፍትነት ስያሜ የተሰጠው ቡድን በወለጋ፣ በመተሃራ፣ በምዕራብ ሸዋ፣ በሰሜን ሸዋ በፈጸመው አረመኔያዊ ጭፍጨፋ፣ ዘረፋና ማፈናቀል እንዲሳተፍ መጠየቁ ሊጠረጠር ይገባዋል የሚል አስተያየትም መኖሩ ታውቋል። እነዚህ ሶስቱ ቡድኖች አማራን ጠላት አድርገው በመነሳታቸው ለጊዜውም ቢሆን ሊስማሙ የሚችሉት በአማራው መሬትና ጥቅም ሊሆን እንደሚችልም እንደማያጠራጥር ይነገራል። ከጦርነቱ ጀርባ የተሰለፉ ባዕዳን ኃይሎች የሰላም መስፈን ጥቅማቸውን ስለሚጻረር ለጦርነቱ መቀጠል የራሳቸውን ተጽዕኖ ማሳደራቸው አይቀርም የሚለው አስተያየትም እየተንሸራሸረ ይገኛል። ሌላው በተለያዩ የመገናኛ መስፈሮች እየተሰራጨ የሚገኘው መቀሌን፣ ሽሬን ደስላሴን እንዲሁም ሌሎች ከተሞችን መቆጣጠር ማለት እንደ ድል የሚቆጠር ሳይሆን የጦርነቱን መራዘም የሚያሳይ መሆኑም ይሰማል። ይህን ሁኔታም በርካቶች ሲያስረዱ የፊት ለፊት ጦርነት ሊገታ ቢችል እንኳ የደፈጣ ውጊያ ሊቀጥል እንደሚችል መታሰብ እንደሚገባው ደፈጣ ውጊያን ከሚያውቁት መረዳት ተችሏል። እንደሚታወቀው የሰላም ድርድር ሲጠራ ተፋላሚ ወገኖች ላልተወሰነ ጊዜ የጦር ማቆም ስምምነት እንደሚያደርጉ ሲሆን፣ ይህ በአሜሪካ ተጽዕኖ የሚደረገው የድርድር ስብሰባ ግን ይፋ የተኩስ አቁም ስምምነት መደረጉ አለመገለጹ ከድርድሩ ጀርባ አንዳች አሻጥር ሊኖር እንደሚችል አስተያየቶቻቸውን ብዙዎች ሲሰነዝሩ ተደምጠዋል። በሌላ አንጻር ደግሞ በዚህ ድርድር እንደ አንድ ተደራዳሪ ሊቀርብ የሚገባው የተደራጀ የአማራ ሕዝብ ፖለቲካዊና ኢኮኖሚያዊ እንዲሁም ማህበረሰባዊ ክብርና ጥቅም አስከባሪ የተደራጀ ኃይል መሳተፍ ይገባው ነበር የሚል አስተያየት በስፋት ይነገራል። ከዚህ በተረፈም በሐቅ በኢትዮጵያ ሰላም ለማስፈን ሁሉም የፖለቲካ ድርጅቶች ኢህአፓን ጨምሮ የሲቪክ ማህበራት፣ ሐቀኛ የሕግ የኢኮኖሚና የፖለቲካ ምሁራን ሊሳተፉበትና የሰላም ጥርጊያ አዘጋጅ ሆነው የሽግግር መንግሥት መቋቋም የግድ መሆኑን ፖለቲካን አበጥረው የሚያውቁ ያስረዳሉ። የስም ድርድር ተብየው ውሃ ቢወቅጡት እንቦጭ እንደሚባለው ድርድሩ ሰላምን ያስከትላል ተብሎ አይጠበቅምና የኢትዮጵያ ሕዝብ በአጠቃላይ የአማራ ሕዝብ በተለይ በግራና በቀኝ ብልጽግና፣ ኦነግና ወያኔን ለመፋለም ይበልጥ በምስጢር መደራጀት፣ ይበልጥ መታጠቅ፣ ይበልጥ መሰልጠን ይጠይቃል። መዘናጋት ያስበላል፣ ያስመታልና ሁሌም በተጠንቀቅ መቆም የግድ መሆኑ በስፋት እየተነገረ ይገኛል። የመድኃኒቶች ከገበያ መጥፋትና ዋጋው በእጅጉ መጨመሩ አስጨናቂነቱ ተሰማ። ምንም እንኳ የውጭ ምንዛሪ ለመድኃኒት እንደሚሰጥ ቢነገርም በተግባር ባለመተርጎሙ የመድኃኒት አስመጪዎች ይጠቀሙ የነበረው ፍራንኮ ቫሉታን እንደነበር ታውቋል። ባለፉት ሳምንታት አረመኔው ዘረኛ አገዛዝ የውጭ ምንዛሪ ችጋሩን ለማርካት በሚል በተደጋጋሚ እያወጣቸው ባሉ የምንዛሪ ማስፈራራቶች ለትዝብት መዳረጉም ታውቋል። ለዕዳ ማቃለያ ሊውል የሚችለው የውጭ ምንዛሪ ለድሮንና ለከባድ የጦር መሳሪያዎች መግዣነት በመዋሉ ያለው ክምችት ለ15 ቀናት ብቻ የሚሆን መሆኑን የዓለም የገንዘብ ድርጅት ይፋ ካደረገው መግለጫ መገንዘብ ተችሏል። ማስፈራሪያዎች እየተከታተሉ ቢወጡም የጥቁር ገበያውን ሙሉ በሙሉ በመዝጋት አለመቻሉ እየተነገረ ነው። በፍራንኮ ቫሉታ መዘጋት በርካታ መታኒቶች ከገበያ እንዲጠፉ ያደረገ ሲሆን በገበያ ያሉት ደግሞ 4 እና 5 እጅ በመጨመራቸው በቋሚነት መታኒት የሚጠቀሙ በሽተኞች በሞትና በህይወት መሃል እየተሰቃዩ መሆናቸው ይሰማል። በየመታኒት መሸጫዎቹ ከሚገኙት መታኒቶች በብዛት የመጠቀሚያ ጊዜያቸው ያለቀና ደማለቅ 2 ወይም 3 ወራት የቀራቸው መሆኑ የታወቀ ሲሆን እነሱም ቢሆኑ ዋጋቸው ለአብዛኛው በሽተኛ የሚቀመስ አለመሆኑ ሲነገር ተሰምቷል። እንደሚታወቀው የዳቦና የመዳኒት ዋጋ ጭማሪ ባስደንጋጭ ሁኔታ ሲኖር እና ከገበያ ያስጠፉ ህዝባዊ አመጽን ይወልዳሉና ለህዝባዊ አመጽ የከተጥሪ መዘጋጀት ይግድ ይሆናል የሚለው የበርካቶች አስተያየት መሆኑ ተሰምቷል።
አብዛኛው የኢትዮጵያ ህዝብ አሸባሪው ህወሓት በከፈተበት የጭካኔና የጥፋት ጦርነት ሳቢያ በቀጥታና በተዘዋዋሪ መንገዶች ከፍተኛ ጉዳት ደርሶበታል። በዚህ ፋሽስታዊ ጦርነት ምክንያት ያማራ ያፈርና የትግራይ አካባቢ መጠነ ሰፊ ውድመት፣ ራብና ሞት፣ መፈናቀል ደርሶበታል። በተለይ ወያኔ ሂሳብ አወረዳለው በሚል ሰይጣናዊ ስሌት ሆን ብሎ ከፍተኛ ዝርፊያ የዘር ማጥፋት እንዲሁም ዘግናኝ በሆነ ሁኔታ አረጋውያን ሴቶች ህጻናትን በጅምላ እንዲደፈሩ አድርጓል። በአጠቃላይ የኢትዮጵያ ህዝብ በዚህ ጦርነት ምክንያት ከደረሰበት ሞትና ውድመት በተጨማሪ ከፍተኛ የኢኮኖሚ ድቀት የገጠመው ሲሆን በዚህ ሳቢያ ህዝብ ለከፍተኛ የኑሮ ውድነት ተጋልጧል። ከህወሓት ታሪክና ሰይጣናዊ ኩይ አንጻር አሸባሪው ቡድን ተሸንፏል፣ ጦርነት በደል ተጠናቋል በሚል በአገዛዙ በኩል እየተቀነቀነ ያለው የተሳሳተ አጀንዳ አደገኛና ህዝብን ለሌላ ዙር ጥፋትና ውድመት ሊያጋልጠው የሚችል አካሄድ ነው። የአማራና የአፋር አካባቢዎች አሁንም ለድጋሚ ዙር የህወሓት ወረራና ጥፋት ተጋላጮች ቢሆኑም በሰሜን ወሎና በሰሜን ጎንደር እንዲሁም በአፋርና አንዳንድ አካባቢዎች ላይ ጥቃት መክፈቱና ተለቀው የነበሩ ቦታዎች አሁንም ስጋት ላይ ናቸው። ጦርነቱ ቢያቆም እንኳን ራብና ጥሙ ችግርና ሲቃዩ በርቶባቸዋል። ተወደደም ተጠላም ወያኔ እና አገዛዙ ሙሉ ለሙሉ እስካልተሸነፉና ትጥቅ እስካልፈቱ ድረስ በእነዚህ አካባቢዎች ላይ ጥቃት አያባራም። ወያኔ ለሌላ ዙር ጥፋት መጠነ ሰፊ ምልመላ ስልጠና በማድረግ ላይ ባለበት ጊዜ አገዛዙ ይህን ሁሉ ያወቀ ወያኔ መታዘብን እስከምትጨርስ ድረስ ፈቅዶላት ዛሬም ደግሞ መከላከያውና ልዩ ኃይሉ እንዲሁም ደግሞ የህዝባዊ ሰራዊቱ እስከ መቀሌ ድረስ ሂዶ ኢትዮጵያ ነጻ ለማውጣት እንኳ እየተዋጋ ባለበት ሁኔታ አገዛዙ እንዲገታና ወደ ኋላ እንዲመለስ ሌላ ሴራ እየሸረበ መሆኑን ለማወቅ ተችሏል። በመሆኑም አገዛዙ ህዝብን በየጊዜው ከመከፋፈልና ብጅታ ከመፍጠር እንዲገታ ህዝብ አብዝቶ ሊቃወም ይገባል። በተለያዩ የኢትዮጵያ ክፍሎች በንጹሃን ላይ የተፈጸመ ያለውን ግድያ ማውገዝ እንደሚገባ ተገለጸ። ወነግ የተፈጸመውን የጅምላ ግድያ አገዛዙ ሊጠየቅበት ይገባል። በኦሮሞ አካባቢ የጅምላ ግድያዎች የዕለት ተዕለት ተግባራት ከሆኑ ሰነባብተዋል። መሰል ድርጊቶች በተደጋጋሚ ሲፈጸሙ መግለጫ ከመስጠትና መጽናናት ከመመኘት የዘለለ ተጨባጭ ስራ መስራት ያልቻለው በአካባቢ የተፈጸመው ላለው አሰቃቂ ግድያና ተጠያቂ መሆን እንደሚገባውም ተገልጿል። ኃላፊነትን በአግባቡ ያለመወጣትና የሚታየው ከፍተኛ ቸልተኝነት በአገዛዙ መዋቅር ውስጥ ተባባሪነትና ችግሩን በዘላቂነት ለመፍታት ፍላጎት ያለመኖሩ ማሳያ ነው። የሀገሪቱ ህዝብ ፍላጎት በኢትዮጵያ ማዕቀፍ ከሌሎች ወገኖች ጋር በሰላምና በእኩልነት መኖር ብቻ ነው። ከዚህ ህዝባችን ፍላጎት በተቃራኒ ያለ ግብሩ ግብር እና ያለ ስሙ ስም በመስጠት በማንነቱ ለማሸማቀቅ፣ ለማጎሳቆል፣ ለመጨፍጨፍና በመጨረሻ እረፍትና ሴት አልባ ሆኖ እንዲጠፋ ቅድመ አቅደው በተግባር የሚንቀሳቀሱ ያላቸውን በስም ያል በርካታ ኃይሎች የሀገር አንድነት ጠንቅም መሆናቸው ታውቆ ህዝብ ሊዋግዛቸውና እስከመጨረሻው ድረስ ሊታገላቸው ይገባል። አገዛዙ የሽብር ስራውን እንዲያቆም ሲጠየቅ የሽንገላና ምጸት ያለውን መግለጫዎችን ከመስጠት በዘለለ በውስጡ ያሉ ተባባሪዎቹን ተጠያቂ አድርጎ ግድያውን ለማስቆም የሚያስችል በቂ እርምጃ ሳይወስድ ቀርቷል። ነገም ህዝብን እያስጨረሰ ይገኛል። ነቅቶ ህዝብ እስከ አልታገለ ድረስ ዛሬ በኢትዮጵያ አካባቢዎች ያገዛዙ ድጋፍ ሰልፍ በአሳፋሪ ሁኔታ ሲካሄድ ውሏል። በጎንደር ከተማ የጸረ ህዝቡን አገዛዝ ፎቶ ከፍ አድርጎ ውለዋል። ጎንደር ምንም እንኳን ሱዳን 50 ኪሎ ሜትር መሬቷን እንድትወስድባት ቢደረግባትም ኢንቨስተሮቿ ንብረታቸውን በሱዳኖች ተዘርፎ ተቃጥሎና ወድሞባቸው ከለማኝ ዝቅ ከደሀ ከፍ ብለው ቢኖርባትም እሷ ግን ዛሬ ቂም በቀሏን ሽራ የጨፍጫፊዋን ፎቶ ይዛ ለምስጋና አደባባይ ወጣለች። የኦሮሞ ወጣቶች በዘመነ ወያኔ ባጋዚ ወታደሮች በተገደሉ ጊዜ ወያኔም ስብሃት ነጋም የውድቀታቸው ዋዜማ ላይ እንዳሉ ትንቢታዊ ሰልፍ በማድረግ የምትታወቀው ጎንደር ዛሬ ግን በሺዎች የሚቆጠሩ አማሮች በኦሮሞ ኦነግ እየታረዱ እያየች ባስክሬናቸው ላይ ዛፍ ተተክላለው የሚለው የአማቿን ፎቶ ከፍ አድርጋ ስታወድሱላለች። ትናንት የኦሮሞ ወጣቶች በወያኔ መጨፍጨፍ ያንገበገባት ጎንደር ዛሬ የወሎ አማሮችን የጎጃም አማሮችን በወለጋ መታረድ ምንም ደንታ ሳትሰጥ አሜሪካን በመርገም ኮሎኔሉን በማወደስ ሰልፉን አጠናቃለች። የተጀመሩ የልማት ግንባታዎች በዓለም ባንክ እየተሰሩ የገበያ ማዕከሎቿ የቆሻሻና የአራዊት መጠለያ ያደረጉ መሪዎቿን በጉያዋ አቅፋ ወያኔ የሾመላትን መሪዋን ሳትቀይር ካንሰሯን ወያኔን ስታወግዙላለች። በውሃ ጥም የምትሰቃዩዋ ጎንደር ላንቃዋ እስኪሰነጠቅ ብብቷ እስኪያልባት ድረስ አማቿን በአደባባይ ስታዋድሱላለች። ጎንደሮች አብየኛ ነው ሌላ ለደንታ አይነት የአማራን መከፋፈል ፖለቲካ የሚጫወቱላትን ምርጥ አጥቂዎች በሰሊጥ መሬት አስፈርማ ሊጉን በከፍተኛ ነጥብ መምራቷን ይዛለች። የጎንደር ህዝብ እስካልነቃድና የቀድሞውን ትግል ግለት አጠናክሮ እስካልቀጠለ ድረስ አሁንም የኢትዮጵያ ግዞትና በተለይ ደግሞ የጎንደር ባርነት መከራና ጭቆናው ተጠናክሮ ይቀጥላል። አገዛዙን ማውገዝና እስከወዲያኙ ድረስ ማስወገድ እየተቻለ በተቃራኒው ግን አሜን ብሎ መቀበል ለበርካቶች ግርምትን ፈጥሯል። ከሌሎች አካባቢዎች ትምህርት ሊወስድ የሚገባው ምሁሩና ጠንካራው ባለታሪኩ የጎንደር ህዝብ ዛሬ ግን በዚህ ልክ ወርዶ ሲገኝ ለበርካቶች አዲስ ነገር ሆኖባቸዋል። ለጎንደር ህዝብና ወጣት እንዲሁም ለአካባቢው ነዋሪዎች እውነት አገዛዙ ምቾት ፈጥሮላቸው ነው ወይ? በምን ተደልለው ነው? በምን ምክንያት ነው እንደዚህ ሆኖ የሚለውን መነጋገርና መወያየት አሁንም አንድ አቋም ላይ ተደርሶ አገዛዙን መዋጋት ይገባል። ካልሆነ ግን የኢትዮጵያና ኢትዮጵያውያኖች ባርነት ለዘላለም ጸንቶ ይኖራል ማለት ነው። ታሪክ እንዳይበላሽና በደማቸው ኢትዮጵያን ያስረከቡንን የአባቶቻችንን አጽም መርገጥ እንዳይሆን የጎንደር ህዝብ አሁንም ሊያስተውል ይገባል ሲሉ ምሁራን በአስተያየት መንገድ ገልጸዋል። ከባህር ዳር ጎንደር እንዲሁም ደግሞ የሶማሌና ደቡብ አዲስ አበባና ደብረ ብርሃን ደብረ ማርቆስ ደሴና ወልዲያ ያለውን ተሞክሮ የጎንደር አካባቢም ተግባራዊ ያርጉ እንደሚገባም በመጨረሻ መልእክት ተላልፏል።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል። የማክሰኞ ጥቅምት 8 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ቢርበኝ ሰረኩ ቢጨንቀኝ ታረኩ ቢርበኝ ሰረኩ ቢጨንቀኝ ታረኩ ነው የወያኔ ነገር። የጠነከረ ሲመስለው አማራና አፋሩን ፍጀው ብሎ ብዙ አሰቃቂ ወንጀል ፈጽሟል። ነገሮች አልሆን አሉ መሰል ተጠሩ መሰል ግን የድርድርና ሰላም አባወራ ሆኗል። መደበኛውና አክራሪ ጠላቱ ሻቢያ ጥርሱን ነክሶ ስለተነሳበት እንጂ ኮሎኔል ግራኝማ ለወያኔ አመቺ ፍራሽ ሆኖ በተለይ አገር ወዳዱንና አማራውን ሲያስጨርስ ብዙ ጊዜ አልፏል። ባለው ተጨባጭ ሁኔታ ይህ ሐቁ ከህዝብ ተደብቆና በውሸት ተከናንቦ ያለው ሁኔታ ወያኔ በጦር ሜዳ ብዙ ሽንፈት እንደደረሰበትና በትግራይም ቢሆን መሬት እየተያዘበት መሆኑን ያረጋግጣል። አለቆቹ ከአፋዊ ድጋፍ ውጭ እንደበፊቱ በተጨባጭ እየረዱትም ካለመሆናቸው ሌላ ሱዳን ያላት አንድ አንቶኖቭ ተመቶ በመለቁ መሳሪያ ማመላለሱ አልቀለላትም። ወያኔ አልተመቸውም። ጦርነት ይቁም ጊዜ ያገኝ ይግዛ ያንሰራራ የሚሉት ጭንቁን እየተካፈሉ ያሉ ወዳጆቹ ናቸው። ለወያኔ ማዘን መቆርቆር ኢትዮጵያዊነትን ክዶ እንደ ጭፍሮቹ የወያኔን ቡትቶ ባንዲራ ሰንደቅ ዓላማ ብሎ እንደ ማንገብ ማውለብለብ ነው። የወያኔ ባንዲራ መረገጥ መቃጠል ያለበት መሆኑ መቼም መዘንጋት የለበትም። ግምለግም አብርሃዝ ግም እንዲሉ ዳዴ የሚለው ፋሽስት ኮሎኔል ሆነ ወያኔ የፖለቲካ ተሎቻቸውን ከጎናቸው አሰልፈዋል። ካዲዮቹ አይበቃቸውም እንዴ ብሎ ዜጋ ቢገረም አይፈረድበትም።
ገና ከጧቱ ኢያፓን ከህዝብ ሊያጣሉና ሊያጠቁ ሞክረው ወደ ድርግም ወደ ወያኔ የሚኮበልሉት ጉዶች ለህዝብ ጣላቶች በተናጠልም ሆነ በተለጣፊ ቡድንነት ተኮልኩለው ኢትዮጵያን ጎርተዋል። ከኢህዴን እስከ ባዴን አዴፓ ያማራ ብልጽግና በሚል ስያሜ የተሰበሰቡ እነዚህ የወያኔ የቀጥር ጣላዎች ዛሬም የባዕድ መጋዣ መሆናቸውን ቀጥለዋልና ኢትዮጵያንና በተለይም ያማራውን ህዝብ በመጉዳትና በማስጠቃት ላይ ናቸው። ባዴን ተብለው ራሳቸውን ለወያኔ የሸጡት ማፈሪያዎች ዛሬ አንድም ለወያኔ ሌሎችም ለኮሎኔሉ አድረው ኢትዮጵያ ላይ ጥርስ እንደነከሱ ናቸው። በተሾመ ማግስት በሙስና ሲጨማለቅ ይዘውት የነበረው ኢየሱስን በከርቸል የስር ቤት መስኮት መጥቶ አናገረኝ ባዩ የወቅቱ ጠቅላይ ሚኒስትር ተብዬ ጉደኛ ለምሳሌ ዘረኛውን ኮሎኔል ደግፎ ውር ውር ካለ በኋላ አንዳንድ ጨፍሮቹን አስከትሎ የወያኔ ደጋፊ ሆኗል። ጸረ አማራ፣ ጸረ ኢትዮጵያ ገና ከጠዋቱ ብዙዎች ክህደቱ ይሉት የነበረው የታቦት ሌባ ወደ አሜሪካ ኮብልሎ ካለበት ሆኖ ወያኔን ደጋፊ ሆኗል። በራሱ ጎጥ ዙሪያ ሊሰበሰብም የነበረውም አልሆነለትም። ወያኔም በቆቦ ወዘተ ባደረገው ፍጅት የህዝብ ጠር እንጂ ወገን አለመሆኑን አረጋግጦ ጥረቱን አክሽፎበታል። የወያኔ የከረመና የገለማ ጸረ ህዝብነትና ጨካኛውሪነት ሲነሳ ባንጻሩ ኮሎኔል ጅላንፎና ጠባብ ኦሮሞዎች ጸጋን ይላበሳሉ ማለት ዘበት ነው። ህዝብን በመፍጀት እኔ ልብስ አንተ ተብስ ውድድር ላይ ያሉ ናቸው። ኮሎኔሉም የህዝብ ጠላቻውን ህዝብ የጠላቻውን ነፍሰ ገዳዮች መልሶ በመሾ ማረጋግጧል። አማራውን የጨረሰውን ዓለምነህ መኮንን አይነቶቹን የሲዳማ ህዝብ ሊፋረደው የሚፈልገው ሽፈራው ሽጉጥ አይነቶቹን መልሶ ህዝብ ላይ ሲሾም ይህ ግብዝ ዘረኛ ምንኛ ህዝብን እንደሚጠላና እብሪቱ አውሮተም እንደሚንቅ ግልጽ አድርጓል። በጸረ አማራ ጸረ ህዝብ ጸረ ኢትዮጵያነት ማናቸውም ከማናቸው አንሰው ብድር ጠያቂዎች አይደሉም። በጋራ የተነሱብን የጋራ ጣላቶች ሲሆኑ ቢጋጩ ሌቦች ክፍፍል ላይ መጣላታቸው የሚያስደንቅ አይሆንም። ጅቦች አህያን ጥለው ሲቦጭቁ እርስ በርስ ንክሻቸውም የሚጠበቅ ነው። ድርድር ለሚሉት ሊቀመጡና ጉንጭ ሊያለፉ ከደረሱ ኮሎኔሉ ለወያኔ ልክ ወያኔ ለሻቢያ እንደሰገደው ማጎብደዱ አይቀርም። ያውም አሜሪካ በሚሾፍረው የድርድር ሂደት የአማራውን የተቀማ መሬት ምዕራብ ትግራይ ብሮ ካጸደቀላቸው ውሎ አድሯል። ፋኖ አስቸገራቸውም ብሎ ለአገር የሚታገሉትን ሊያጠፋ በመጣርም ላይ ነው። ይህ እባብ ይህ ጊንጥ መርዝ የለውም ብለው ሊሞግቱን የሚሞክሩት በጣም ያሳዝናሉ። ህዝብ ከምስራቅ ወለጋ እስከ አጣዬ፣ ማይካድራ፣ መተከል፣ ሰሜን ሸዋ ወዘተ ማንፈጀህ ብለው ቢጠይቁት ዘረኛ ኦሮሞዎችና ወያኔ ማለቱ አይቀርም። ወያኔ ፈጀኝ፣ ዘረኛው የኦሮሞ አገዛዝ ወይም ኮሎኔሉ ግን ተከላከለልኝ ሊላ አይጠበቅም። ወያኔን ሻቢያ ሲያጠቃውም ገላጋይ አስታራቂ ሊሆን አይጠበቅም። በግርግር በጠባብ ኦሮሞ አገዛዝ ትብብር ማን በተጨባጭ የኢትዮጵያ ገዢ እንደሆነ ለህዝብ የተሰወረ አይደለም። መለስ ዜናዊ የአፍሪካ ቀንድን መረጋጋት አስረግጧል ብሎ ምስክርነት የሰጠው የተባበሩት መንግስታት ዋና ጸሐፊ ዛሬ በሰበብ አስባቡ ወያኔን ቢደግፍ ከውድቀት ሊያድን ቢጥርም ሊያስገርም አይገባም። ውሻ በበላበት ይጮሃል ነውና ሃይቲ በአሜሪካ ቁጥጥር ስር ሊያስገባ እንደሚንደፋደፈው ኢትዮጵያንም እድሜ ለጠባቦቹ ንቆ ለወያኔ ሊያመቻች ቢዳክር ሊያስገርም አይገባም። በአገራችን የባዕድ ጦር ይግባባይ ዜጎች አይባሉ ጭራቆች ግን ጉድ እግዚኦ ቢያሰኙን ተገቢ ነው። ሽፋን ስም ሊሸፍን ያልቻለውን ጸያፍ ክህደት ይዘው ውር ውር ሊሉ የሚጥሩትን መነቃነቂያ አንዲትም ጋት ሆነ ማጠየቂያ መስጠት አይገባም። ለጠላት ያደሩ ካዲዎችን አመረን እንታገል። አገራችን ትግላችን ዘረኝነትን ያውድም። ሁሉም የፖለቲካ ስረኞች ባስቸኳይ ይፈቱ። ያለ ሆያለ ያለ አገሬን አገሬን አለ ወብሎ ወበሶን ሶማ ያገር ሰው ድምፁና ሰማ ወብሎ ከተነሳ ያስፈራል ቁር አንበሳ ሆያለ ሆያለ ያለ
ያለ ሆይ ያለ ያለ አገሬ ናገሬ ናለ
የረቡ ጥቅምት 9 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ 50 ዓመትም አልበቃቸው እንደ ዘመናዊ የፖለቲካ ድርጅት ኢሃፓ በኢትዮጵያ ለኢትዮጵያ ከተመሰረተ በቅርቡ 50 ዓመቱን አክብሯል። የተመሰረተው በአገራችን የሥርዓት ለውጥ ለማምጣት በመሆኑ ከአጼው እስከ ወያኔና የዛሬው ኮሎኔል ጣላት አድርገው ቢያጠቁት ቢወጉት ቢገርሉት ሐሰት ቢያሰራጩበት የሚጠበቅ እንጂ አስገራሚ አይደለም። ለነገሩ በቅድሚያ የዘመተበት ያገረን ሉዓላዊነት ደፈረ ብሎ የተቃወመው አሜሪካ ነበር። ትክላችን ጸረ ፊውዳል ጸረ ኢምፔሪያሊስት ነው ያለውን ድርጅት ስሙ በጋዜጣም እንዳይጠቀሳግዶ በደፈናው በሶቪየት ህብረት የተመሰረተ ግራ ክንፍ የሰራተኞችና የምሁሮች ስብስብ ብሎ ሲጠራው ባጅቷል። ገና ከጥንስሱም ታግሎታል። ይህ የሚጠበቅ ነው። ድርጅቱ የአሜሪካን ሚናና ጠባይ አውቆና ለኢትዮጵያ አይበጅም ጠር ነው ብሎ የታገለው ገና ከመመስረቱ በፊት እንጂ አሜሪካ እናታችን ወዳጃችን ብለው ሲለፍፉ ከርመውና አድረውለት አሁን በማምሻው ጸረ አሜሪካ በሉን ሊሉ እንደተነሱት አይደለም። 50 ዓመት ሙሉ በአያሌው ዘምተውብናል። ዛሬም ዋና ጣላት የተባሉትን ተተው በኢሃፓ ላይ ማላዘኑ መለያቸው ሆኖ ይገኛል። ክሱና ዘለፋው ግን ይህን ሁሉ አመት ሳይታከት የሚደጋገም በመሆኑ አሰልቺ መሆኑ አልቀረም። ዛሬ ኢትዮጵያን ገዢነን ብለው የሚያምሷት ለጦርነት የዳረጉ ህዝቧን የከፋፈሉት ይያሉ 50 አመት ወደ ኋላ ተመልሰው ኢሃፓ ያኔ ሲመሰረት ብለው ክሳቸውን ይደረድራሉ። ታዲያ ምን ይጠበስ? የዛሬ 50 ዓመት ድርጅቱ ኢትዮጵያን ሊታደግ ሲመሰረት በነበረው ችሎታና ሁኔታ መሰረት የተፈጸመውን ዛሬ አንስቶ ማላዘኑ ጥቅሙ የት ላይ ነው? ተሳስቶ ከነበርስ አርሞ መታገሉ አይበጅም እንዴ? ኢሃፓ ለኢትዮጵያ ታግሎ ብዙ መስዋዕትነትንም ከፍሏል። አንዴም አገሩን ክዶ ለስልጣን ቋምጦ በአድርባይና ጸረ ህዝብ ጎዳና አልሄደም። ለአመታት ፋሽስቶችና ጠባቦችን አመሮ ሳይቋርጥ የታገለ ድርጅት ኢሃፓ ብቻ መሆኑን ታሪክ ይመሰክራል። በትግሉ ለመሰረታዊ ለውጥ ያነሳቸው መፈክሮች እስከዛሬም አንገብጋቢ የሆኑና ምላሽ ጠባቂ ዘመን አሻጋሪ ናቸው። የዴሞክራሲ ጥያቄዎች ናቸው። ግራ ክንፍ አቋም ድርጅቱ ቢኖረውም ደረጃ ዘሎ ከፊውዳሊዝም ወይም ባላባታዊ ስርዓት ወደ ሶሻሊዝም ልፈንጠር ሳይል በዴሞክራሲ መሰላል ሊወጣጣ መጣሩንም መርሃ ግብሩ አስመስክሯል። ያነሳቸው መፈክሮች ወቅታዊና ትክክለኛ ነበሩ። መሬት ላራሹ አለ እንጂ ይታገር አላለም። ለድገትና ለውጥ ብቻ ሳይሆን ለዚሁም ለመደራጀት እንቅፋት እየሆነ የመጣውን የእኩልነት ችግር ምላሽ መፍትሄ ሊሰጣረ እንጂ የሰጎን ፖለቲካን አልመረጠም። በመሆኑም በአገራችን የሴቶች እኩልነት ይረጋገጥ ያለ የመጀመሪያው ሆነ። የሴቶችም የትግሉ ተሳትፎ ለአብዮቱ መከሰትና መጠንከር ኃይል ሆነው ዛሬ በኢራን በሴቶች ቀደምትነት የሚካሄደውን ትግል በቀና ማየት የተገደድነው በትግላችን የሴቶች ትግል በመደብዘዙና አድርባይ ባንዳ ሴቶች መድረኩን በመያዛቸው ነው። በብሔር ደረጃም የነበረውን የእኩልነት ማጠጥ እንደ ፊውዳሎቹና ትምክህተኞቹ መካድ ሳይሆን ጭቆና አለ፣ ገባርነት፣ ጢሰኝነት አለ ብሎ ፍርጥ አድርጎ አውጥቶ የራስን እድል በራስ መወሰንን መብት በርዕዮቱ መሰረት በመፍትሄነት አቀረበ። ለምን ያሉ ይህ ይሻል ብለው ማቅረብ ሳይሆን የነበረውን ጭቆና በጭፍኑ ከመካድ ውጭ እስከዛሬም መፍትሄ የላቸውም። ደርግ ሊወድቅ ሲልም ድርጅቱ ለኤርትራ ጥያቄ ፌዴራላዊ መፍትሄን በማቅረቡና እንዴትና በምንስ አካሄድን በማብራራቱ ጠላት ተብሎ በሻቢያም በወያኔ መወገዙ የሚካድ አይደለም። ለመሆኑ ከወያኔ ምስረታ ጀምሮ ጠባቡን ወያኔና ግንጠላውን ተቃውሞ ማን ቆመ ታገለ ቢባል ምላሹ ኢሃፓ የሚል ነው እንጂ ዛሬ እኛ ብለው በግልባጩ ድርጅቱን ሊከሱ የተነሱት የወያኔ አጨብጫቢና ጭራ ነበሩ። ዝም አይነቅዝም ያሉ ብርኖች ትግል እርሞች ግንጠላና ክፍፍል እንዳይከሰት ድርጅቱ የማስወገጃ መንገድ ጠቆመ እንጂ መገንጠል መፍትሄ ነው አላለም። የአቋሙ ሳይንሳዊ ይዘት አልገባ ያላቸው ግን በሌጣው ተገንጠሉ አሉ ብለው በተግባር ገፉ ብለው አገዛዞቻቸውን ከመክሰስ ፈንታ ድርጅቱ ላይ ሲረባረቡ ማድመጥ ተገደናል። በስልጣን ሆኖ ሻቢያን ገንጥል ያለው ወያኔን ትተው ግንጠላውን በድርጅቱ ላይ ያላከኩም ይጥራሉ። አያይዘውም ደርግ የሶማሌን ወረራ በሚመለከት የመንና ኩባን በነፍሳው ጭኝ መጥራትና ሰራዊቱን በችሎታ ማነስ አስጠቅቶ ያመጣውን ጉዳት ለመሸፈን ያፓን የከሰሰውን በመደጋገም ይኸው ይህን ሁሉ አመት ድርጅቱ ዚያድ ባሬን ደግፎ በትግል ሳይሆን በጠርሙስ መፍጨት የተሰማራ ብለው ሲለፍፉ አሉ። የት መቼ የት ቦታ በምን ጽሑፍ ላይ እስቲ መረጃው ይምጣብነል ጭጭ እንጂ መረጃው ቡድቶም ለብሶ አለሁ ሊል አልቻለም። ታሪክ የማያውቁትና ማወቅ የማይፈልጉትን ግን ይኸው እስከዛሬ 50 አመት በኋላም አወናብዶ አለ። ለኢትዮጵያ የሞተላት ጀግና ድርጅት እየተወገዘ የካዷት ባንዳዎች ለስልጣን በቅተው አውጋዦችም ሆነዋል። ተምከተኞች የደርግ ረዝራዦችና ቀይ ሽብርተኞች ወያኔዎችና በያይነቶች ኦነጎች ሁሉም በመገናኛ ብዙሃን ገነዋልና የቃለ መጠይቅ አቅራቢና ተደራጊ ዋናዎች ነን ብለዋልና ዛሬም 50 አመት አልበቃ ብሏቸው በድርጅቱ ላይ ይዘምታሉ። ምን ነው ቢበቃና ከፍራት ተላቆ ኃላፊነትን ተቀብሎ በታገለው ላይ ምላስን ከማንጣጣትና የውሸት ጎርፍን ከመስደድ ደፋር ሆኖ ያገር ጣላቶችን መታገል ቢደምቅ ዘረኝነትና ብኩንነት ይወገድ ኢትዮጵያዊነት ያቸንፋል። ሐሙስ ጥቅምት 10 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ምን ቢዋሹ እውነትን አያጠፉ። ለሰብአዊ መብት ተሟጋች ነን የሚሉ ምዕራባውያን ተቋሞች ነጻና ሚዛናዊ ነን ባይ እንደ ቢቢሲና የአሜሪካ ድምጽ ሬዲዮ አይነት ተቋሞች ጋዜጦች ወዘተ አብዛኞቹ ለሀገራቸው መንግስት ታዛዥ ወይም አፈቀላጤ ናቸው። ችግሩ ያገራችንም ሆነ የመላ ሶስተኛ ዓለም ህዝብ ሚዛናዊና ገለልተኛ አድርጎ እነሱን መቁጠሩ ነው። እንኳን የባዕዶች በሀገራችን የተቋቋሙት የሰብአዊ መብት ድርጅቶች ሚዛናዊ መሆን ያቃታቸውና አንዳንዶቹም በአገዛዙ ራሱ የተመሰረቱና ለጥብቅና የቆሙ ናቸው። የኢትዮጵያ የሰብአዊ መብት ኮሚሽን የኢትዮጵያ ገዢዎች ታዛዥና አገልጋያቸው ተቋም ነው። የአሜሪካው የሰብአዊ መብት ተከላካይ ተቋም ነኝ ባዩ ሂማን ራይትስ ዋች ለምሳሌ አክራሪ የአሜሪካን ፖለቲካ ደጋፊ መሆኑን ቀደምም ያጋለጥነው ነው። ትላንትም የአካባቢ ተጠሪ የሆነችው ላቲሻ ባደር ወያኔን ደግፋ ቆማ በኢትዮጵያ ላይ ማዕቀብ ይደረግ በሚል ውግዘት አዘል ፖለቲካዊ መግለጫዋ ድርጅቱ አፍቅሮ ወያኔ ያሰከረው መሆኑን አረጋግጣለች። ወያኔ የኢህአፓ አመራር አባሎችን ልዩ ልዩ አባሎችንም ጨምሮ አግቷል ፍታበሉት ቢባሉ አልሰማንም ብለው ለአመታት ከወያኔ ጎን ቆመው ፖለቲካዊ ድርጅቶች መሆናቸውን ካሳወቁ ውሎ አድሯል። የሚያሳዝነው ግን ዜጎች በተለይ በውጭ አገር ያሉት እንደ ለህዝብ መብት ሲሟገቱ አመታት ያሳለፉትን እንደ ኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴን ለአንድ አፍታም ሳይረዱ ለነዚህ የባዕድ ተቋሞች ግን አዳናቂዎች ገንዘብ አዋጪዎችም ሆነው መክረማቸው ነው። ተቋሞቹ ግን ይኸው አልገባላላቸው እኛ የመንግስታችን ፖለቲካ አራማጅ ነን ወያኔን ደጋፊ ነን ብለው እንደገና እየነገሩ ናቸው። ለሀገር የቆሙትን አናውቅም ብሎ ፈረንጅን ከነግሳንግሱና መርዙ ማዳነቁ መቼሆን የሚያከትመው? ገዢዎች እስከዛሬም ቢሆን ከንግድ ስምሪት ጋር በተያያዘ የመብት ረገጣን የሚቃወመውን ህግ አላጸደቁም። ስለዚህም በስራ ቦታ ላባደሮችም ሆኑ ሰራተኞች በአጠቃላይ ብዙ በደል እየደረሰባቸው አለ። ቀደም በስኳር ፋብሪካዎችን አካሄጆች የሆላንድ ዜጎች ሲካሄድ የነበረውን ዘረኝነት በሚያስታውስ ደረጃ የቻይና ባለሀብቶች የኢትዮጵያ ሰርቶ አደሮች ላይ አስከፊ ዘረኝነታቸውን በነጻ ያንጸባርቃሉ። ወያኔ ሰራተኞችን የመደብደብም መብት ሰጥቷቸው ቆይቷል። አገሪቷ ለውጭ ባለሀብቶች ክፍት ስትደረግ ግን በዚህ መስክ የመጣውን የመብት ረገጣ አላየሁም አልሰማሁም ማለቱም መርጠው ቆይተዋል። የኢትዮጵያ የሰብአዊ መብት ጉባኤ የተባለው ይህን መስክ በተመለከተ የተግባር ወይም የእንቅስቃሴ እቅድ ያልነበረው ሲሆን አሁንም የለውም። መብት አስጠባቂ የሆነ ነጻና ገለልተኛ ተቋም የለም። ይህ የሚጠበቅም አልሆነም። የባዕድ የማዕድን ኩባንያዎችና በመጠጥ አምራችነት የተሰማሩትም በአካባቢ ብክለት በከፍተኛ ደረጃ ተጠያቂ ቢሆኑም የሚናገራቸው የሚከሳቸው አላገኙም። አገዛዞች ራሳቸው በቀጥታ የህዝብን መብት ረጋጭ በመሆናቸው በንግድ እንቅስቃሴ የተሰማሩ ባዕዳን ኢትዮጵያ ትመቸናለች ብለው ቢደመድሙ ከሐቅ ራቅ አይደለም። የሰራተኛው መብት ሲረገጥ ጉቦበሊታ ባለሥልጣኖች ዝም ቢሉ የሚያስገርም አይሆንም። ወያኔ ወያኔ ነውና የለየለት ዘረኛ ቴዎድሮስ አድሃኖም አሁንም ድምፁን ከፍ አድርጎ የሚጮኸው የትግራይ ህዝብ ሊፈጅ ነው በሚል እንጂ ረገብ ብሎ ወያኔ ያካሄደውን ሊቀጥል ያቀደውን ፍጅት ከቶም አያነሳም። በውልደቱ የተጠቂው ህዝብ ወገን የሆኑት ደግሞ ቡዴና ነውና ጥቅማቸው እንዳይነካ ይፈራሉና ከባዕዳን ጋር ተቃቅፈዋልና ባላቸው ቦታ ተጠቅመው ለተጠቂው ህዝብ ሲጮሁለት አልሰማንም የምንሰማም አይመስልም። ህዝብ ራሱ ተደራጅቶና ታጥቆም ራሱን መጠበቅ አለበት እንጂ የተደገሰለት ሰላም ሳይሆን አሰቃቂ ፍጅትና እልቂት መሆኑ ከቶም አያጠራጥርም። መብት አስጠባቂ ነን ባይ ባዕዳን ተቋሞች በመሰረቱ የመንግስታቸውን ጥቅም አስጠባቂዎች ናቸውና እነሱን የሚያደንቅ በእነሱ የሚመካ የኢትዮጵያ ሐቀኛ ልጅ ሊኖር አይችልም። ከ1995 ዓመተ ምህረት ማለትም ከ27 ዓመት በላይ ለሆነ ጊዜ የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ በአገር ወዳድ ኢትዮጵያውያን ተመስርቶ የሁሉንም ዜጎች በደል ሲያስተጋባና ዓለምንም አድሎ መብት እንዲጠበቅ ሲታገል ቢቆይም ከበርታ ይልቅ ያጥፋህን ከብዙዎችም ማትረፉ የሚደበቅ አይደለም። ሊተኩት ከያቅጣጫው ብቅ ብቅ ብለው ሥራውን ሊያደናቅፉ ከሞከሩም በኋላ በዚያው ከስመዋል። ለከበርቴዎቹ የባዕድ ተቋሞች ተጨባጭ ሁለገብ ድጋፍ ሲሰጡ ለኮሚቴው ግን አለንልህ በርታ ሊሉት አልዳዳቸውም። ስለዚህም መድረኩን ይዘው ስለ እኛ አገር የመብት ጥበቃ ጉዳይ ለፍላፊዎችም ሆኑ ተጠሪዎች በባዕዳን መንግሥታት ቁጥጥር ስር ያሉ ተቋሞች ናቸው። ወያኔን ቢደግፉ ለኮሎኔሉ ሽፋን ሰጪ ቢሆኑ ከቶም ሊያስገርመን አይገባም። በህብረት ትግል መብት ረጋጮችን እናስወግድ። ድል ለኢትዮጵያ ህዝብ።
በከለነሽሮነ የሚያዋድደን ማን ነው? ሰላም አገሬ ሰዋለበረቦይ ሰላም አገሬ ለሰው መድኃኒቱ ሰላም
ከወያኔ ጋር አብሮ ያፓን ከውስጥ ለመበርበርና ትግሉን ለማደናቀፍ አፍሳራ የነበረው አንጃ በ2007 ዓመተ ምህረት በጥቅምት ወር ከድርጅቱ ከተባረረ 15 ዓመታት አለፈው 15 ዓመታት ሞላው። አንጃው የድርጅቱን አርማ ሰርቆ በመጀመሪያ ለወያኔ በኋላም ለኮሎኔሉ የኦህዴድ ኦነግ ብልጽግና ጥምረት እጁን ሰጥቶ በትጋት የሚሰራው ግን በጸረ ኢህአፓነት ነው። ያንጃው መሪ በስተርጅና ራሱን አዋርዶ ጠቅላይ ሚኒስትሩን አገኘው ብሎ ተቅለስልሶ ምንም ያገኘው ነገር የለም ኪሱን ከመሙላት በስተቀር እስከመጨረሻውም አይሳካለትም። በዛሬ የግጥም መድብል ዝግጅታችን የተለያዩ ግጥሞችንና የአንጃውን የክህደት አካሄድ አስመልክቶ የቀረበ ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ይተካለላል።
መሸጥ የለመደ እናቱን ያስማማል። የካሃዲ አንጃና ጸሪሃፓ ወያኔዎች እንቅስቃሴ ደረጃ መመታት ኢህአፓን ለማፍረስ በየአገዛዙ የተደረገውን ሁሉ የማያውቅ ዜጋ አለ ማለቱ የሚከብድ ነው። የአጼዎችና አሜሪካ በህብረት ሊያፈኑት ሞክረው የይዘቱን በቅጦ ሳይረዱ አብዮት ፈንድቶባቸው ለአሜሪካን የበላይነት የሞት ደወሉን ሊያሰማው ችሏል። የምንኮራበት ክንውን ነው። የአገራችንን ሉዓላዊነት ለማስከበር ያደረግነው ትግል ድልን ተቀዳጅቷልና አድሃሪውን አገዛዝን ማንቆጣቆታችን የሚያሳዝን ሳይሆን እሰየው የምንለው ነው። ባጭሩ አድሃሪና ኢምፔሪያሊስት ኃይሎች ሁሉ ለጉዳታቸው፣ ለመወገዳቸው፣ ለቀውሳቸው ድርጅቱን ቢከሱ በስህተት ነው በሚል ክርክር የምንገባ አይሆንም። ለህዝብና ለሀገር ስንል የታገልነው ውጤት ነው። ዛሬም አምረን የቀጠልንበት ነው። ናታቸውን የሚሸጡ ወራዳዎች በበኩላቸው ለጨቋኝ ገዢዎችና ለቀኝ ገዢዎች ተንበርክከው በድርጅቱ ላይ ያካሄዱትንም ዘመቻ ትላንትም ዛሬም የምናውቀው ነው። አንጃዎች በዚህ ከይሲ ዘመቻ ሚናቸው በቀላሉ የሚታይ ባይሆንም የሚፈልጉት ተሳክቶላቸው ድርጅቱ ቢተን ቢጠፋላቸው ግን አልቻለም። ለምን አንጃልናቸው? የድርጅቱን መርህ ጥሰው በውስጡ ተደራጅተውና አፈንግጠው በመገኘታቸው ፋሎል በመሆናቸው የድርጅቱን መሰረታዊ መርሆች በመጻረራቸው ለጠላት ተገዥና ተቀጣሪ ሆነው በመገኘታቸው አሜሪካን በተቃወምነው ልክ ሶቪየት ህብረትንም ታግለናል። አገራችን ኢትዮጵያ የማንም ባዕድ ኃይል ተገዢ እንድትሆን ባለመፈለጋችን የቅርብና የሩቅ ዘመናዊና ጥሩ ወራሪዎችን ባለን አቅም ታግለናል መከተናል። እንደ አንዳንዶቹ ለፈረንጅ ብናድርማ ኖሮ ለሀገር ሳይሆን ለግል ጥቅምና ሆድ ብዙ ባተረፍን ነበር። ይህ ግን የኢህአፓ ምርጫና ጎዳና አልነበረም፣ አሁንም አይደለም። ያበኞችም ፈለግ አይደለም፣ አልተከተልነውም። ድርጅቱን በአዳን ሰርገው ገብተው ሊጎዱት አልሞከሩም ባንልም ግን ሊያደርሱ የሚችሉትን ጉዳት በቁጥጥር ስር ለማዋል ተገቢውን ጥረት አድርገናል። አንጃዎች አፈጣጠራቸው ከምንዋጋው ፍርሃትና ከባዕዳን አጥፊ ተልእኮ ጋር የተያያዘ በመሆኑ በሂደት ከነዚህ በሚያገኙት ድጋፍ ጉዳት ሊያደርሱብን ቢችሉም ውሎ አድሮ ግን ድባቅ መመታታቸውን ታሪክ የመዘገበው ነው። በሰሞኑ በአዲሱ ሹም አቀናባሪነት ራሱን በላይነህ ወይም መርሻ በሚል ስም ያቀረበውና የቀለለው አዛውን ታንጃ የግለሰቦች ዝቅጠት ምንኛ እንደሚከፋ ተቋሚ ሊሆን ይችላል። ከዚህኛው መደዴ አንጃ ይበልጥ የበሰሉትን ተጋፍጠን ያቸነፍናቸው ቢሆንም የነዚህኛዎቹ የድርጅቱን ስም ሰርቀው ለወያኔ መሳሪያ ለመሆን በቀቢጠ ተስፋ መወሰናቸው እይታና ትኩረት ባሁኑ ጊዜ እንድንሰጣቸው አድርጓል። አሜሪካ ባረጀ ቂም ሐቀኛውና ዋናውን ኢሃባ ስለሚጠላና መገለሉን ስለሚፈልግ አዲሱ ሹምን በተሰጠው እዝ መሰረት በጸረ ኢሃባ መንገድ መንጎድን ቢመርጥም በድርጅቱ ስም ፈቅዶላቸው ሊንቀሳቀሱ ፈላጊዎቹ ምንም ሚዛንና ክብደት ይህ ነው የሚባል ተከታይ እንደሌላቸውም ያውቃል። የሚቃኙት የሰጡት ጥናትና ግምገማ ይዘት ለኛ ምስጢር አይደለም። የጋበዛቸው ለጸረ ኢሃባው እቅድ መሳሪያ እንዲሆኑ ተፈልጎ ነው። ማንንም ላይጠቅም ማንንም ላይጎዳ የሚለው ነጋሶ ጊዳዳዊ መፈክር ወያኔን ሊጠቅም የህዝብን ትግል ሊጎዳ በሚል ተከተው ተሽጠው የድሜ ግፊት ቀቢጸ ተስፋቸውን ሽቅብ ሰዶት ወደ ውርደት አዘቅት የከተታቸው ከሃዲዎችን ማስቀደም የመረጠው አዲሱ ሹም ጸረ ኢሃባነቱን ሊደብቅ አልቻለም። አዲሱ ሹም የደርግና ወያኔን ጸረ ኢሃባ ውንጀላ ሲደግም ሰምተናልና ሰልፉ ከማን እንደሆነ የምንደናገርበት አይደለም። ለምን ጸረ ኢሃባ ጎዳና ተመረጠ? ድርጅቱ የአንድነትና የጋራ ትግል ጎዳናን መርጦ ህዝብን ስለቀሰቀሰ። ድርጅቱ ያለው ታሪክ ኢትዮጵያን ለባዕድ አሳልፎ መስጠትን የሚቃወም መሆኑን የሚያረጋግጥ በመሆኑ ድርጅቱ በጽኑ መልክ ጸረ ወያኔ ጸረ ተረጣፊ ኢህአዴግ በመሆኑ ድርጅቱ የግለሰብ ወይም ቡድን አምባገነንነትን የሚቃወም በመሆኑ ኢሃባ በጸረ ወያኔው ትግል የተቻለውን ተሳትፎ ማድረጉን እነ ስዩም መስፍን ሳይቀሩ በምሬት መስክረዋል። ህዝብ በአንድነትና በጋራ በጸረ ወያኔው ትግል እንዲሰለፍ ኢሃባ አጓጉል ድንፋታ ባያደርግም በተግባር ግን ተሰልፎ ተቆጥሯል። አሜሪካ የወያኔ አገዛዝ በህዝብ ትግል ሊወድቅ ሲያሰጋ በአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣኖች አማካኝነት ስርዓቱን ለማዳን በርካታ ስብሰባዎች በዋሽንግተን ሲካሄዱ ብዙ ጊዜ አልፏል። ገና ከመጀመሪያውም ሴራውን በማጋለጥ ለወገን የተጠንቀቅ ጥሪንም አሰምተናል። እነ ዴቪድ ሺንና ሀርማን ኮሆን የባጥ የቆጡን ሲያቀርቡ ግን ዛሬ የተከሰተውን ሲያረዱን ጀምሮ ያሰማነው እንብልታ ሴራ እየተደረገብን ነው የሚል ነው። አዲሱ ሹም ላይ ምርጫቸው ሳይጠናቀቅ በፊት ሻዕቢያን ለማቀፍ አገር ወዳዶችን ለማራቅ ወዳጃቸው የሆነ ሰውን ለማዘጋጀት የጀመሩትን ስብሰባና ሴራ አጋልጠንም ነበር። በእነዚህ ስብሰባዎችም እነ ካሳ ከበደ ሻለቃ ዳዊት ወዘተ በመገኘትና ስለ ኢሃባም ግምገማና ዘገባ የሚያቀርቡትን በመጋበዝ የተደረገው ዝግጅት ምስጢር አልነበረም። በዚሁ ሂደትም ልዩ ልዩ ቡድኖችን ቀርቦ የማባበሉና የማስተናዳቱ ጥረትና ሙከራ አሁንም ቢያንስ ለኛ ምስጢር አልሆነም። አንጃዎች ለዚህ ተመርጠው መሳሪያ እንዲሆኑና በዚህም እንዲረዱ በተወሰነው መሰረት ኢምንት ቢሆኑም በአዲሱ ሹም ተጋብዘው በሉ የተባሉትን እንዲሉ ተደርጓል። ዋናው ዓላማ ኢሃባ የለም አንጃዎች ኢሃባ ናቸው በሚል ተንተርሶ በድርጅቱ ላይ እጅግ ያሉ ክሶች ማሽጎድጎድ ስለነበር አዲሱ ሹም በግልጽ የወያኔን በኢሃባ ላይ የገሙ የገለሙ ክሶችን ደግሞ አሰምቷል። የአንጃዎችም ሚና ለዚህ መንደርደሪያ መሆን ስለነበር ይህን ሚናቸውን በጥያቄ መልክ ተወጥተዋል። አዲሱ ሹምም በወረሰው ጸረ ኢሃባነት መሰረት ይህ ነው የማይባሉና አንዳንዶቹም ጸረ ኢትዮጵያነታቸውን በገሃድ ካረጋገጡ ቡድኖችና ግለሰቦች ጋር ሲተቃቀፍና ሲተሻሽ ኢሃባን ግን እንደተጠላ የእንጀራ ልጅ መራቁ ማግለሉና መክሰሱ ለብዙዎች አደናጋሪ ሆኖ አልተገኘም። የጠበቅነውና ይሆናል ያልነውም ስለሆነ አላስገረመንም። ያለቆቹን እዝ ተቀብሎ መሰሎቹን ያወያያል እንጂ ለደቂቃም ከኢሃባ ጋር ልነጋገር እንደማይል ቀደም ብለን ራሳችንም የገለጽነው ነው። ጸረ ኢሃባነትና አፍቅሮ ወያኔ ከዛሬ 10 ዓመት በፊት ያነሆለላቸውንም ማፈሪያ አንጃዎች ለመድረክ ማብቃቱ ብቻ ሳይሆን በሚስጥር ውይይት ለከፋ ተህደት ማዘጋጀቱም እውነቱን ለመናገር አላስደነቀንም። አንጃዎች ወደ ሀገር ተመልሰው ደፍረው የሚመለሱ ከሆኑ የድርጅቱን ስም ወስደው እንዲራወጡ ትረዳላችሁ እናግዛችኋለን አታስቡ በሚል የተገባላቸውን ቃል ቀደም መሰል ሙከራዎችን በሚገባ ውድቅ እንዳደረግን መሳለቂያ እንደምናደርግ ከወዲሁ ቢረዱና ከሴራቸው ቢቆጠቡ በሚል መምከራችን እነሆ በዚህ ይመዝገብ ብለናል። የሀባ አባላት የነበሩ ግን በሆነ ምክንያት አዛውንቱን የተከተሉም ድርጅታችንን ግለሰቡ በአደባባይ ሲያዋርድ አይተው መከተላቸውን እንዲያበቁና ወደ ድርጅቱ እንዲመለሱ ቀደም የቀረበ ጥሪን እናሰማቸዋለን። ለገዛዙ ዛሬ ሊሰግድ መነሳቱን ያረጋገጠው አንጃ መቼ ተፈጠረ? አላማውስ ምንድን ነው? በቅድሚያ መታወቅ ያለበት ድርጅቶች ውስጥ ልዩነት መፈጠሩ መጠበቅ ያለበት መሆኑ ነው። የድርጅቶች ይዘት የህብረተሰቡ በመሆኑ በሀገር ያለ ቅራኔ በድርጅት ውስጥ መንጸባረቁ አይቀሬ ነው። ዋናው ጉዳይ ልዩነቶችን በአግባብ ይዞ በብዙሃን ድምፅ ወሳኝነት መሰረት መፍትሄ ለመስጠት መቻል ነው። ሁሉም ድርጅት የየራሱ ዘመን እንፍሽፍሽንን ማለፉ አይቀሬ ነው ማለት እንችላለን። ኢህአፓ በዲሞክራሲያዊ ማዕከላዊነት መሰረት ብዙሃን ይወስናሉ በሚል የሚንቀሳቀስ በመሆኑ ይህ መርህ ሲጣስ ሁሉም ችግርና ቀውስ ይመጣበታል። በድርጅቱ የተከሰቱ አንጃዎች ሁሉም ይህን መርህ የጣሱ ከመሆናቸውም በላይ ዋናው የልዩነታቸው ምክንያት ከገዢዎቹ ጋር እንስራ፣ ከጫማቸው ስር እንነጠፍ የሚለው ነው። ከአዲሱ ሹም ፊት ተጋርዞ ቀርቦ ተንበዛርዞ ጠቅላይ ሚኒስትሬ ብሎ ራሱንም ቡድኑንም ያተዛዘበውና ያዋረደው ለምሳሌ የዛሬ 10 ዓመት በፊት ለመለስ ወያኔ እጅ እንስጥ ብሎ ይህ ሐሳቡ ተቀባይነት ሲያጣ በውድቅት ጉባኤ ረግጦ የፈረጠጠ ነው። የመጀመሪያዎቹ አንጃዎችም ከደርግ ጋር ተሳስረን እንስራ ብለው ተቀባይነት ሲያጡ ወደ አንጃነት ገብተው ከፍተኛ ጉዳት ያደረሱ ናቸው። ዛሬ ወያኔ ታሪክን ከልሶ ሊያላዝንላቸው ቢሞክርም ይህኛውም ቢሆን አረመኔውን ከሐራሬ ስደት ሊመልስ የሲዳማውን አራጅ በለማኝነት የላከ ነውና ቢረሳ ወይም ቢራከስ የሚደንቀን አልሆነም። ለወያኔ እንንበርከክ የሚለው ሐሳብ ሲመጣ ምንም እንኳ የውዳን ሐሳብ ቢሆንም ለአባላት ሁሉ እንዲወርድ ተደርጎ ውይይት ተካሂዶበት ብዙሃኑ ተቀባይነትና ድጋፍ ስለነፈጉት ሊያሸንፍ አልቻለም ነበር። ይህ ለድርጅቱ መጤ የሆነ ግለሰብ ግን ውስጥ ለውስጥ ሲያሴር ሲያሰባስብ ቆይቶ የወያኔ ቅጥረኞችና ውዳቂዎችን ሁሉ ወደ ድርጅት አስገብቶ እንደገና ይህን ውድቅ ሐሳብ ለማስፈን ጉባኤ ካልተጠራ በሚል ይሁን ተብሎም ተፈቅዶለት ሊፈታተነን ያደረገው ጥረት እንደማይሆንለት ሲረዳ በሌሊት ጉባኤውን ረግጦ ወጥቷል። ተከታዮቹም በጠዋቱ ሂደዋል። ይህን የጉባኤ ረገጣ ህገወጥ ድርጊት ጥፋት ነው ብለው ካመኑ ወደ ድርጅቱ ተመልሰው ትግል ሊቀጥሉ እንደሚችሉ ቢነገራቸውም አሻፈረኝ በሚል የድርጅቱን ስም ለመጀመሪያ ጊዜ በመስረቅም ኢህአፓ ዴሞክራሲያዊ፣ ኢህአፓ አንድነት በሚል የድርጅቱን ልሳን ያውም ማውጣቱን ላይችሉበት ስም ቀምተው ለወያኔ ሲረዱ ቆይተዋል። የስልጣን ጥሙ ከእድሜ መራዘም ጋር ችግር የፈጠረበት ይህ ግለሰብ ቀደምም የኢህአፓን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለዓመታት ለወያኔ ሰግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅዠቱን እውን ያደረገ መስሎት በህዝብ ፊት ኢህአፓ ነኝ፣ መስራች ነኝ፣ ጠቅላይ ሚኒስትሬን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይህ ግለሰብ ኢህአፓን መስርቷል? እስቲ እናዳምጠው ያለውን።
ትግለኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። ኢህአፓን ከመሰረቱት ሰዎች አንዱ ነኝ። 46 ዓመት ስታገል የኖርኩ ድርጅት ነኝ። ለመጀመሪያ ጊዜ ጠቅላይ ሚኒስትሬ ብዬ የምጠራው ሰው አገኘሁ አልኩ።
እስቲ እናዳምጠው ቀደም ብሎ ያመነውን።
ከመስራች ኢህአፓ ከመመስረቱ በፊት ጀምሬ በመሰባሰቡ ጥረት ላይ ሳተፍኩ ቢሆንም በመስረታ ጉባኤው ላይ ስላልነበርኩ ከመጀመሪያ ባመራር ደረጃ ነበር መስተፈው
የሽማግሌ ቀጣፊ ነው። ለመሆኑ ትግል የተካሄደውስ ለ46 አመታት ብቻ ነው? በተማሪው እንቅስቃሴ ጊዜ የት ነበር? የሰውየውን ቅሌትና ውሸት አሉታዊ ሚና በዝርዝር በማጋለጥ ይዚያና ተፋም። ይህ ያንጀመሪ በፖለቲካ ምድረበዳ ሲዋጅክ ከርሞ ቀቢጸ ተስፋን ጎሉን ያሳተው ከመሆኑም በላይ አንጃ ሲሆን ውሎ ሳያድር ወደ 3 ቡድን እንደተከፋፈለ እርቃኑን ከጥቂቶች ጋር እንደቀረ የሚታወቅ ነው። በአሁኑ ጊዜ የአዲሱ ሹም ሰዎች ወደ ሀገር ከተመለስ ቅጥሩ አቀባበል እናደርግልሃለን ቢሮን ከፍትልሃለን ብለውኛል በሚል ተከታዮቹን ባጉል ተስፋ ያደናገረ እንዳለ የደረስንበት ነው። ወያኔና አገዛዙ እንዲሁም አሜሪካ ያፓን ለመከፋፈል ለማግለል አባላቱንና ዜጎችን ለማደናገር ላላቸው ፍላጎት መሳሪያ ሆኗል። ይህንንም ሙከራ ደግሞ ከዚህ ቀደም እንዳሽ መደመድ ነው ሁሉ ወድቅ እንደምናደርገው እርግጠኛ ነን። ማንኛውም የኢሃፋ ደጋፊና አባል እንደማይደናገር እርግጠኛ ከመሆናችንም በላይ አንጃን ታግሎ ማሸነፍ የምናቀውና የተካንበት ስምሪት በመሆኑ ይዚያ ተፋን እንደው እንጂ በሙሉ አሸናፊነት የምንወጣው ትግል ይሆናል። ገንዘብም ድጋፍም ከኢትዮጵያ ህዝብ ጣላቶች አንጃው ቢያገኝም መጨረሻው እንደማያምር ከወዲሁ መናገር እንችላለን። በአዲሱ ሹም የሰሜን አሜሪካ ስብሰባዎች ኢሃፋ አልተሳተፈም። ምክንያቱን አስረድተናል። ስማችንን ተጠቅመው የጋበዙትና ያቀደሉት ማፈሪያ ግለሰብና ገለባ ቡድንም ማንንም አይወክሉም የራሳቸውን ከሃዲነት አጋለጡ እንጂ። ኢሃፋ ከማንም ጨቋኝ ወይ ኢዲሞክራሲያዊ ኃይል ጫማ ስር ወድቆ የማያውቅና መቼም የማያጎነብስ በመሆኑም ማንም ሊደናገር አይችልም። ሸ ሊሉን ለቃጡት ቀላሎችም አዎ ያለ ጥርጥር እናቸንፋለን እንላቸዋለን። አገር ወዳዶች እነዚህን ዘመናዊ ጃርቶች አንጃዎች የሚገባቸውን ምላሽ እንደሚሰጧቸው ደግሞ ጥርጥር የለንም። እናቸንፋለን። ጸረ ወያኔ ትግላችን ይፋፋም። ከሃዲና አንጃ ይውደም።